በጀነራል ሳራ መኮንን የሚጠየቀው ገዳያቸው 10 አለቃ መሳፍንት ጋቡ በእድሜ ልክ ጽኑ እስራት ተቀጣ። 10 አለቃ መሳፍንት በእድሜ ልክ እስራት እንዲቀጣ የወሰነው የፌደራሉ ከፍተኛ ፍርድ ቤት 3ኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ነው። ይሁንና ቅጣቱ እንደከበደ የሚገልጹ ተከሳሽም ይሁን በሞት መቀጣት ነበረበት የሚሉ የከሳሽ ወገኖች የፍርድ ቤቱን ውሳኔ አልመቀበላቸው ነው የተገለጸው። ሁለቱም አካላት የፌደራሉን ጠቅላይ ፍርድ ቤት ይግባኝ እንደሚጠይቁ ለአሜሪካ ድምጽ ገልጠዋል። ኬኔዲ አባተ ዝርዝሩን ይዟል።
ሰኔ 15 2011 ዓ.ም ምረት ከምሽቱ 3 ሰዓት ላይ የቀድሞው የሀገር መከላከያ ሰራዊት ጠቅላይ ታማዦር ሹም ጀነራል ሰዓረ መኮንንና አብሯቸው የነበሩትን ጓደኛቸውን ሜጀር ጀነራል ገዛኢ አበራን በመግደል ወንጀል በጠቅላይ አቃቢ ህግ ሲከሰስ የቆየው የ10 አለቃ መሳፍንት ጥጋቡ መኮንን በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። የቅጣት ውሳኔውን ያሳለፈው የፌደራል ከፍተኛ ፍርድ ቤት 3ኛ የጸረ ሽብርና የህገ መንግስት ጉዳዮች ወንጀል ችሎት ነው። 10 አለቃ መሳፍንት ጥጋቡ በግንቦት ወር 2011 ዓ.ም ምረት ወደ ጎንደር ከተማ በማቅናት ጠቅላይ አቃቤ ህግ የግድያ ወንጀሉ ጠንሳሽ እንደሆኑ በክሱ ከተከሳቸው ከብሪጋዴር ጀነራል አሳምነው ጽጌ ጋር ተገናኝቶ ተልእኮ ስለመቀበሉ ክሱ ያስረዳል። እናም ሰኔ 15 2011 ዓ.ም ምረት የአማራ ክልል ርዕሰ መስተዳድር የነበሩት ዶክተር አምባቸው መኮንንና ሌሎች ሁለት የክልሉ ከፍተኛ አመራሮች ላይ በብሪጋዴር ጀነራል አሳምነው ጽጌ በተመራ ቡድን በባህር ዳር ከተማ የተፈጸመውን ግድያ ተከትሎ 10 አለቃ መሳፍንት በተሰጠው ተልእኮ መሰረት ጠቅላይ ታማዦር ሹም ጀነራል ሰዓረ መኮንንና ጓደኛቸው ብሪጋዴር ጀነራል ገዛኢ አበራን በሽጉጥ ገሏል ተብሎ መከሰሱ ይታወቃል። ጉዳዩን በመመርመር ግንቦት 27 2013 ዓ.ም ምረት በዋለው ችሎት የጥፋተኝነት ውሳኔ የሰጠው ፍርድ ቤቱ ዛሬ ሰኔ 21 2013 ዓ.ም ምረት በእድሜ ልክ እንዲታሰር በማለት የመጨረሻ ውሳኔውን አሳልፏል። ከ10 አለቃ መሳፍንት ጠበቆች አንዱ የሆኑት ጠበቃ ቃለ ክርስቶስ ጌትነት ታዲያ በተከሳሽ ወገን በዛሬው ችሎት ላይ 4 የቅጣት ማቅለያዎች መቅረባቸውን ገልጸው የቅጣት ማቅለያዎቹ የተቀበለው ፍርድ ቤቱ የሰጠው ውሳኔ ተገቢ እንዳልሆነ ተናግረዋል።
አቃቤ ሕግ ተከሳሹ ላይ የሞት ፍርድ እንዲሰጥ ነበር የጠየቀው። እኛ ግን የወንጀል ሕጉን መሰረት አድርገን መሟላት ያለባቸው አንድ ሰው ላይ የሞት ፍርድ ለመወሰድ አንድ ወንጀለኛ ላይ መሟላት ያለባቸው ነገሮች ውስጥ ምንም ማቅለያ ካልተገኘለት ነው በሚል የወንጀል ሕጉን መሰረት አድርገን የክርክር አቅርበን ነበር። እንዲሁም 4 የተለያዩ ቅጣት ማቅለያዎች አቅርበን ነበር። እነዚሁም ተከሳሽ የቤተሰብ አስተዳዳሪ መሆኑን፣ ከዚህ በፊት ምንም አይነት የወንጀል ሪከርድ ያልቀረበበት መሆኑ፣ ከድርጊቱ በኋላ ያለበትን የጤናውን ሁኔታ፣ እንዲሁም በሀገር መከላከያ ሰራዊት ውስጥ ሕዝብንና መንግስትን አገርን በማገልገል የከፈለውን ከግምት አስገብቶ 4 ማቅለያዎች እንዲቀርብ ነው ያቀረብ ነው። እኛ ባቀረብነው የቅጣት ማቅለያ መሰረት ሆኖ ሊቀጣ የሚችል የነበረው 15 ዓመት ከ18 ዓመት ባለው እርከን ውስጥ ነው የነበረው።
በሌላ በኩል ከሳሽ ጠቅላይ አቃቤ ሕግም በፍርድ ቤቱ ውሳኔ ቅሬታ እንደተሰማው አስታውቋል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ ለቪኦኤ እንደገለጹት በተከሳሽ ላይ 3 የቅጣት ማክበጃዎች የቀረቡ ሲሆን 10 አለቃ መሳፍንት የተከሰሰበት ወንጀል በሞት የሚያስቀጣ መሆኑን አንስተዋል።
እኛ እንደ አቃቤ ሕግ የጠየቅነው የተከሰሰበት የወንጀል ድንጋጌ 2 አማራጮች ናቸው ያሉት የወንጀል ሕግ አንቀጽ 238 ሁለት ላይ አንደኛ እድሜ ልክ ነው፣ ሁለተኛ የሞት ቅጣት ነው። ከነዚህ 2 ቅጣቶች እኛ ሞትን ነው ፍርድ ቤት እንዲቀጣ የጠየቀው። ሞትን እንዲቀጣ ስንጠይቅ ሞት የሚያስቀጣ መስፈርቶችን አሟልቶ ስለተገኘ ያ ይህም ማለት ተከሳሽ እጅግ አደገኛ የሚባል ስለመሆኑና ድርጊቱም እጅግ ከባድ የሚባል ስለመሆኑ በፍርድ ቤት በክርክር ሂደት በማስረጃ የተረጋገጠ ሀቅ ስለሆነ ይህንንም ፍርድ ቤት አረጋግጦ ጥፋተኛ ነው ብሎ ብይን ስለሰጠው የሞት ቅጣት እንዲቀጣ ብለን ፍርድ ቤት እንጠይቀናል። ከባድነቱን ከመግለጽና ከማቅረብ ባለፈም 3 የቅጣት ማክበጃዎችን ያቀርበናል። አንደኛው ተከሳሽ ወንጀሉን ያደረገው የተጣለበትን እምነት ወይም ኃላፊነት ያላግባብ በመገልገል ነው። ሁለተኛውም ከአማራ ክልል ላይ ይሄ ወንጀል እንዲፈጸም በሟች ጀነራል አሳምነው ጽጌ የተሰጠውን ተልእኮ ነው ተቀብሎ፣ ያ ማለት በስምምነት ነው ወንጀሉ የተደረገው። 3ኛ ማክበጃ የነበረው እንድጠብቀው የተሰጠውን የበላይ ኃላፊው ላይ በላሉ ላይ ስለሆነ ይህን 3ኛ ማክበጃ ነው። እነዚህን አቅርበን ነው የሞት ቅጣት ጠይቀን የነበረው እንደ አቃቤ ተቋም።
የፍርድ ቤቱ ውሳኔ ተገቢ እንዳልሆነ የገለጹት ሁለቱም አካላት ውሳኔውን እንደማይቀበሉ አስታውቀዋል። የተከሳሽ ጠበቃ ቃለ ክርስቶስ ጌትነት ጠቅላይ አቃቤ ሕግ የወንጀሉን ከባድነት በማስረዳት ውሳኔው ከቅጣት መመሪያ ውጪ እንዲሰጥ ፍርድ ቤቱን መጠየቁንና ፍርድ ቤቱም በዚሁ መሰረት ውሳኔ መስጠቱን በመቃወም ይግባኝ እንደሚያቀርቡ ነው የገለጹት።
ውሳኔው ተገቢ ነው ብለን አናምንም። እኛ ጥፋተኝነቱን በሚመለከት በዚህ በፊትም እንዳቀረብነው የተከሰሰበት ድንጋጌ ማስረጃ ስማ የሚደግፍ ብዙ ጠበቃዎች ነበሩ። እነሱ እንዲታረሙ ጥፋተኝነቱን መስጠት አድርጎ ያሉትን ኦልሬዲ ይግባኙን እያዘጋጀን ነው። ከዛ ውጭ ቅጣቱንም በሚመለከት ፍርድ ቤቱ በቅጣት አወሳሰብ መመሪያው ቢሄድ ኖሮ ለተከሳሹ የሚጠቅም ነበረ። ነገር ግን ይህኛውን ባለመከተል ከቅጣት አወሳሰብ መመሪያው ውጪ ነው ፍርድ ቤቱ ውሳኔውን የሰጠው እና ይህም ምክንያቱ ተገቢ ነው ብለን አናስብም። አንደኛ መፈንቅለ መንግስት አይደለም እንጂ ነው እንኳን ቢባል የህገ መንግስታዊ ስርዓቱን ለመጣን ነው ቢባል እንኳን ድርጊቱ በሟቾች ሞት በኋላ የተቋረጠና የቀረ ስለሆነ የደረሰው ጉዳት አጠቃላይ ሁኔታው ሲታይ አሁን ባለው ስል የእድሜ ልክ የሚያስወስን ነበር ብለን አናምንም። ይህም ከግምት አስገብተን በይግባኝ ይታረማል ብለን ነው የምናስበው።
በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር ጄኔራል ተመስገን ላጲሶ የቅጣት መመሪያ ቁጥር 2/2006ን በመጥቀስ እርከንና ደረጃ ያልወጣላቸው የወንጀል ድርጊቶች በመመሪያው መሰረት ውሳኔ ቢሰጥባቸው ተመጣጣኝና አስተማሪ ካልሆኑ ከመመሪያው በመውጣት የቅጣት ውሳኔ እንደሚተላለፍ አስተዋል። በመሆኑም 10 አለቃ መሳፍንት ፈጽሟል ለተባለው የወንጀል ድርጊት ፍርድ ቤቱ ከመመሪያው ወጣ ብሎ ውሳኔ ቢሰጥም ውሳኔው ግን የሞት ቅጣት መሆን እንደነበረበት የሚያምነው አቃቤ ሕግ ይግባኝ ይጠይቃል ብለዋል።
ፍርድ ቤት የመረጠው አማራጭ ትክክል አይደለም፣ በሞት ነው ሊቀጣ ይገባ የነበረው የሚል አረዳድና እምነት ነው ያለን። በዚህ መሰረት ይግባኝ የምናቀርብ ነው የሚሆነው። ምክንያቱም በወንጀል ሕጉ በ117ም ጭምር ፍርድ ቤቱ ሞትን ላለመቅጣት የተጠቀመበት ድንጋጌም ጭምር ሞት የሚቀጣው አንድ ሰው በሞት የሚቀጣው ምንም ስኖር ነው የሚለውን በግልጽ ነው የሚያስቀምጠው። ከነዚህ ውስጥ እጅግ በጣም ከባድ ወንጀሉ የተፈጸመ ወንጀል ፍጻሜ ያገኘ ከሆነ፣ እጅግ በጣም ከባድ ከሆነ፣ ወንጀለኛው በተለይ አደገኛ ከሆነ የሚሉ ነገሮች አሉ። በተከሳሽ ላይ ያቀረብነው ክስና ማስረጃዎቻችን በአግባቡ ይህንን ስላረጋገጡ አቃቤ ሕግ ተቋም የጠየቀውን ነው ሊወሰን ይገባ የነበረው የሚል ጽኑ እምነት አለን።
እንደ ጠቅላይ አቃቤ ሕግ ክስ ወንጀሉ ሕገ መንግስታዊ ስርዓቱን በኃይል ለመናድና መፈንቅለ መንግስት ለመፈጸም ታስቦ የተከናወነ ነው። የመፈንቅለ መንግስት ጥንስሱ በአማራ ክልል ስለመጀመሩም የሚገልጸው አቃቤ ሕግ የክልሉን ከፍተኛ አመራሮች ቀጥሎም የሀገር መከላከያ ሰራዊት አመራሮችን በመግደልና ሰራዊቱን በመበተን ስልጣን ለመያዝ በብሪጋዴር ጄኔራል አሳምነው ጽጌ መሪነት ድርጊቱ ስለመፈጸሙ በክሱ አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።